ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። ዝግጅታችንን የምንጀምረው ዜናውን በድጋሚ በማሰማት ይሆናል። በማስከተልም የታላቁን ባለቅኔ የኃይሉ ገብረ ዮሐንስ ገሞራውን ዝምቦም እንደነቦ ግጥም አሰምተን በመጨረሻም ከመጽሐፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 13ን እናቀርባለን። በዚህም የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። ሰኞ የካቲት 5 ቀን በወለጋ፣ በሸዋ፣ በአርሲ፣ በባሌ፣ በከፋ፣ በሐረር በሚገኙ የተለያዩ ከተሞች የሙት ከተማ አድማና ህዝባዊ እንቅስቃሴ እየተደረገ መሆኑ ታውቋል። በነቀምት፣ በአምቦና በሻሸመኔ ከፍተኛ የሆኑ የተቃውሞ ሰልፎች የተደረጉ ሲሆን በሌሎች ከተሞች የሙት ከተማ አድማዎች መደረጋቸው ታውቋል። የካቲት 5 እስከ የካቲት 7 ለሶስት ቀናት በተለያዩ የመገናኛ መንገዶች የሥራ ማቆም አድማ ተጠርቶ የነበረ ሲሆን በዛሬው ዕለት በተወሰኑ ከተሞች የተጀመረው የአመጽ እንቅስቃሴ ወደ ሌሎች ከተሞች ሊቀጣጠል ይችላል የሚል ግምት ተወስዷል። አመጹ ወደ አገሪቱ መዲና ወደ አዲስ አበባ ያልዘለቀ ቢሆንም በከተማዋ ዙሪያ በሚገኙ እንደ ሰበታ፣ ቡራዩ፣ ሱሉልታ ወዘተ የመሳሰሉ ከተሞች በአመጹ በመዋጣቸውና ወደ ከተማ የሚያስገቡ መንገዶች በመዘጋታቸው ምክንያት በአዲስ አበባ ከተማ የምግብ እቃዎች እጥረት ያጋጠመ መሆኑና የአንዳንዶቹም ዋጋ የናረ መሆኑ ታውቋል። የሙት ከተማ አድማውና ህዝባዊ እንቅስቃሴ እንዲደረግ የተጠራው ወያኔ ሁሉንም የፖለቲካ እስረኞች እንዲፈታ ለማስገደድ የአጋዚ ጦር ወደ ተለያዩ አካባቢዎች እንዳይመጡ ለማድረግና የወያኔ አገዛዝ ስልጣኑን ለቆ በህዝብ ለሚመረጡ ወገኖች እንዲያስረክብ በመጠየቅ ነው። ከዚህ ጋር በተያያዘ የወያኔው ድርጅት ንብረት የሆነው የፋና ሬዲዮ ሰኞ የካቲት 5 ቀን ባሰፈረው ዘገባ አቶ በቀለ ገርባን ጨምሮ ሌሎች የሰባት ተከሳሾች ፍርድ እንዲቋረጥ የተደረገ መሆኑንና በቅርቡ ፍርድ ቤቱን ተጋፍተዋል በሚል የተፈረደባቸውን አስመልክቶ ጉዳዩ በይቅርታ ቦርድ እንዲታይ የተመራ መሆኑን ዘግቧል። የወያኔ አገዛዝ በሚቆጣጠራቸው ሚዲያዎች አማካኝነት ይህን የመሰለ ዜና የሚያስተጋባው በህብረተሰቡ ውስጥ ውዥንብር ፈጥሮ አድማውንና ህዝባዊ እንቅስቃሴውን ለመግታት ነው የሚሉ ወገኖች የፖለቲካ እስረኞቹ መፈታት ሙሉ በሙሉ ተግባራዊ እስኪሆን ድረስ ትግሉ መቀጠል አለበት ይላሉ። የቀድሞው የመኢአድ ሊቀመንበር አቶ ማሙሸት አማረም በይቅርታ እንዲለቀቁ መወሰኑም ታውቋል። እሁድ የካቲት 4 ቀን በድሬዳዋ ጥቂት ኪሎ ሜትር ርቃ በምትገኘው አማሬሳ ውስጥ በሚገኘው የስደተኛ መጠለያ ካምፕስ በተነሳ ግጭት የወያኔ አጋሲ ኃይሎች ተኩስ ከፍተው 6 ሰዎች መግደላቸውንና ከ28 በላይ ማቁሰላቸውን መዘገቡ ይታወሳል። ለግጭቱ መነሻ የሆነው ምክንያት ተፈናቃዮቹ የሚሰጣቸው የምግብ እርዳታ በጣም አነስተኛ መሆኑን በመግለጽና ወደ ሌላ ቦታ በመዛወር መልሰው እንዲቋቋሙ የተሰጣቸው ተስፋ እየመነመነ መምጣቱን በመግለጽ ተቃውሟቸውን ሲገልጹ በአጋዚ ወታደሮች ጥቃት ተፈጽሞባቸው ነው። የኦጋዴን ነጻ አውጪ ድርጅት በማለት ራሱን የሚጠራውን ቡድንና በወያኔ ባለስልጣኖች መካከል በኬንያ ዋና ከተማ በናይሮቢ ሚስጥራዊ በሆነ ቦታ የሶስት ቀናት ስብሰባ እየተካሄደ መሆኑን የዜና ምንጮች ዘገቡ። እያንዳንዱ ቡድን በአራት አባላት የተወከለ ሲሆን ከወያኔ ባለስልጣኖች በኩል የክልሉ ፕሬዚዳንት አብዲ መሐመድ ኦማር እንደሚገኝበት ተጠቅሷል። ውይይቱ በተለያዩ አጀንዳዎች ላይ ያተኩራል የተባለ ሲሆን ከእነዚህ ውስጥ ስለ ካሳ አከፋፈል፣ የመርህ ጉዳይ፣ ራስን በራስ የመወሰን መብት፣ ነጻነትና ህዝበ ውሳኔ የሚሉትን ዋና ዋና የመወያያ ነጥቦች እንደሆኑ ተጠቅሷል። በኦጋዴን ነጻ አውጪ በኩል ፍላጎትና ግቡ ምን እንደሆነ ባለመታወቁ ስብሰባው ፍሬያማ ይሆናል ተብሎ አይገመትም። የወያኔ ባለስልጣኖች ወደዚህ ስብሰባ የመጡት አንድም በአገር ውስጥ የተከሰተውን የፖለቲካ ውጥረት ለማስተንፈስ እንዲሁም ከተቃዋሚዎች ጋር እንዲወያዩ በምዕራባውያን የሚደረገውን ግፊት ለማስተናገድ ነው ተብሏል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮና የብሔራዊ አደጋ ስጋት ኮሚሽን በጋራ ባወጡት መግለጫ እስከሚቀጥለው ዓመት ታህሳስ ወር ድረስ በሀገሪቱ ደቡባዊና ደቡብ ምስራቅ ቆላማ አካባቢዎች የዝናቡ መጠን አነስተኛ እንደሚሆንና የድርቁ ሁኔታ ሊቀጥል እንደሚችል ተንብየዋል። የተገመተው ትክክል ከሆነ አካባቢው ለአራት ተከታታይ የመኸር ወቅት በድርቅና በረሃብ በመመታቱ ከፍተኛ ችግር ይከተላል ተብሏል። በሚቀጥሉት ቀናት አካባቢው የሚያስፈልገው የሰብአዊ እርዳታ መጠን የሚገልጽ ሲሆን መደረግ የሚኖርባቸው ዝግጅቶች በዝርዝር ይፋ ይሆናሉ ተብሏል። የደቡብ አፍሪካ የገዢው ፓርቲ ኮሚቴ ብሔራዊ ስራ አስኪያጅ ኮሚቴ ሰኞ በሚያደርገው ስብሰባ የፕሬዝደንት ዙማን የወደፊት እድል ይወስናል ተብሏል። ፕሬዝደንት ዙማና በቅርቡ የተመረጡት የፓርቲው ሊቀመንበር ሰሞኑን ሲደራደሩ መቆየታቸው የሚታወቅ ሲሆን በዛሬው ስብሰባ ኮሚቴው ፕሬዝደንት ስልጣን የሚለቁበትን ጉዳይ ይወያያል ተብሏል። ሚስተር ዙማ ስልጣን ለመልቀቅ ከሙስና ክስ ነጻ የሚሆንበት ሁኔታ ተመቻችቶላቸዋል የሚል ዜና እየተሰራጨ ሲሆን ተቃዋሚ ኃይሎች ስምምነቱን እያወገዙት ይገኛሉ። ሚስተር ዙማ ፍርድ ቤት ቀርበው ጥፋት ካለባቸው ሊፈረድባቸው ይገባል የሚለው የተቃዋሚዎች ድምጽ ከፍ እያለ መጥቷል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠቃለላል።
ዝምቦም እንደ ንቦ በገሞራው በዚህ ዓለም ያሉ አንዳንድ ትንግርቶች እጹብ ድንቅ ናቸው ሲያያቸው ተመልካች። ከነዚህም አንዱ የዝንቦች ታሪክ ነው። በአንድ ዘመን ላይ በገሃድ የታየው ኑሮ የሰለቻቸው የአንድ ወቅት ዝንቦች ሊቀይሩ አስበው የህይወትን ልምዶች አንዴ ተጠራርተው ተሰበሰቡና ማርና ምርት አሉ ያለው ልዩ ቃና። ባሰቡበት መንገድ ተባብረው ሊሰሩ እቅድ አዘጋጁ ተግባራት ተጋሩ። ለሁሉም ዘርአ ዝንብ ሥራ ተመደበ በዚያም ተሰማራ ሙያውን ገደበ። አንዱ ውሃ ሊያግዝ ሌላው ፖለል ሊለቅም ለእያንዳንዱ ሥራው ተሰጠው እንዳቅም ተግባር ማስፈጸሚያም ደንብና ሕግ ወጣ ሲለግም የሚገኝ ሆኖ እንዲቀጣ። እንዲያ ተጀምሮ ማምረቱ ሲካሄድ ማክበር አልተቻለም የሕግጋቱን አምድ። ውሃ ለማጓጓዝ ከምድብ ሰራዊት መንገድ ሲያጋጥመው ደማም ዝምቢት ድንገት በዚያው ይቀልጥ ጀመር ስሜት አስገድዶት። ለዚህ አይነት ወንጀሉ ድንጋጌው ቅጣት አንቴና መቁረጥ ነው ያለምንም ምህረት። መንገድ ከወደቀ ያህያ በክት ላይ ሲርከሰከስ ቢገኝ የዝንብ አንድ ኮብ ላይ ቅጣቱ ነበረ አንድ ክንፉን ማጣት ከስራው ላይ ባልጎ ስህተት ለሰራበት። ልምዱ እያሸነፈው ወንጀሎች ሲፈጽም በዚያው ልክ ሲቀጣ አካሉን ሲያዳክም ዝንብ ዘር አለቀ የትም ተረፍርፎ ክንፋንቴና አቶ አካሉም ረግፎ። የሥራቸው ውጤት ምንም ቢዋትቱ ክዳ ብቻ ሆነ መጨረሻ ምርቱ። ሌላ ልዩ ዘዴ እንፈልግ ብለው መተራመስ ያዙ በየግል ሙያቸው። በመጨረሻ ላይ እኛ አልቻልንም ብለው አማካሪ አመጡ ጥቂት ቢረዳቸው። ንብ ነበረች አንዷ የመጣች ልትረዳ እሷም በበኩሏ እርዳታውን ወዳ ቀስ ብላ በጥበብ እየተጠቀመች ዝንብን ባሪያ አድርጋ መመጥመጥ ጀመረች። ውሃውን ፖለኑን ቁጭ ብላ እያስጋዘች በዝንቦች ጫንቃ ላይ ተንቀባራ ኖረች። ዝንቦች ተበሳጭተው በሆኑት ሁኔታ ተበታትነው ቀሩ ያላንዳች አለኝታ። ዘመናት ተሻግረው በስካሁኑ ዛሬ ደግሞም ዜና ሰማው ልዩ ቀይር ወሬ። ያልሆነውን ሆነ ንቦች ነን የሚሉ በዚያ ባገራችን ተገኝተዋል አሉ። ንብሳት መስለኝም በሚታየው ግብሯ ለማስመሰል እንጂ አለፈጣጠሯ ዝንቦት ሆናለች እንደዚያ የምትል ሰዎችን መርዛ አሳዳ የምትገል ይህም ይታወቅ ዘንድ መግደል ጀምራለች ደካማውን መርጣ አጭዳ ከምራለች ለሆዷ እንዲሆናት ደም አጠራቅማለች ለምን ገደልክ ብሎ ክርክር አያምርም የዝንብ ተፈጥሮ ነው የግድ መኖር በደም ሕገ አመክንዮ ሥርዓት አለ ሎጂክ ሐቆችን ማስረጃ የተገኘ ካምላክ በዚያ መከራከር ያዋጣል ሊያሳይልክ ለምንስ ይገላል ማለት አያዋጣም ምንም ሎጂክ የለው የትም አያደርስም መኖሪያው ከሆነ ሕይወቱ በሰው ደም የመጣችው ዛሬ ለማለት አትግደል ልትሉ እንደሆነ በማህበር በግል ተሳስታችኋል ልክ አይደላችሁም እንደ ዝንብነቱ ግብሩ አልገባችሁም በሌላ እንዴት ይኖር እንበለ ምግቡ ደም ድንጋይ መብላት አይችል ወይም አፈር ቅጠል ተፈጥሮ አይደለም ያን መመገብ መቻል ስለዚህ ይልካል ነፃ አውጪ አጋዚ ሰራዊት ፈልጎ የሚገል ለጋዎች ሕፃናት ነብነኝ የተባል እንጂ ልምድቶን አትችልም እሷ በፍጥረቷ ደም አትበላት ጠጣም ካበባም በስተቀር ሌላ አትመገብም ስለዚህ ሎጂኩ በዚሁ ይግባችሁ ንብ ሊሆን አይችልም ንብም ነኝ ቢላችሁ ዝንቦም እንደ ንቦ ነኝ እያለ ቢሰብክ ከቶ አትቀበሉት ስለሌለው ሎጂክ ማስረጃው አንድ ሐቅ የሎጂክ ቢሂሉ ከቶ ለምን ይሆን ሕፃናት መግደሉ ለደም ፍለጋ እንጂ ለተፈጥሮ አመሉ ንብትማ ቢሆን ደምን አስፈለገው በንብነት ባህሉ አይበላው አይጠጣው ንብ አለመሆኑን የአገሬ ሕዝብ አውቆ ወዲያ ታች ጥሎታል አሽቀንጥሮ አርቆ ደግሞ እኮ መድፈሩ ምረጡኝ ማለቱ ራሱ እያወቀው ለመሆኑ ከንቱ ለዚህ አይደለም ወይ ዘረፋ የገባው ኮሮጆ ቀዳዶ ድምጾች የዘረፈው ጎበዝ ተረዳተህ ይችን ዘንብ አስወግድ አገዛ አምጥታ የመርዞች አማድ ያ ወገንህ ከሚያልቅ በጥይት ነጎድጓድ ደም ይወዳል ዝንቦ ያውም የሕፃናት ተዘጋጅቶ ሲቀርብ ባጋዚ ጥይት የቆላ ዘንብ ነበር የሚፈራም አጥንት የበረሃው መጣ ሰሞኑን በድንገት ንቦ ነኝ እያለ ቀይሮ ሰውነት አርዶ ሊጠጣ ደም የየዋህ ሕፃናት የቆላው ባለሟል ልክስክሱ ዝንብ ንብ ነኝ ብሎ ይምጣ ሰራዊት ሰብስቦ ሊያርድና ደም ሊያፈስ ካንጀቱ አስቦ ለብዙ አዝማናት ብትሞክር ያንን ማር ለመስራት ጠዋት ማታ ብትጥር አልሆንላት ብሏት ዝንብ አድርጓት እግዚአብሔር በመጨረሻ ላይ እጅግ ተስፋ ቆርጣ መረፍረፍ ይዛለች ባመጣባት ጣጣ ያመጣቻቸውም አማካሪዎቿ ምንም ፋይዳ አልሰሩም ሆኑ መዛበቻ የድካሟ ሁሉ የሥራዋ ውጤት ግዳ ብቻ ሆኖ እጅግ አበሳጫት እዚያም የተነሳ የምትሠራው ወንጀል ተቆጥሮ አያልቅም የሌለው ነው አምሳል ዝንብነቷን አውቀው ማጥፊያ መርዝ ሊረጩ ዱባ ጎምቱ ሰዎች ቢሄዱ ሊያንጫጩ እኔንም ነኝ አለች ነገር አታጋጩ እንዲያውም በዘዴ አድብታ በመምጣት በደንብ ለመታየት ደረት ላይ ፊት ለፊት በካናቴራ ላይ ገዘፈች ግድ የላት ትልቅ ክብር እኮ ነው አቅምን አውቆ መኖር እንደ ተፈጠሩ ያለ መደናበር ያልሆኑትን ሁኖ አጉል ከመግደርደር ዝንቦም እንደ ንቦ ልሁን ብሎ መጣር በሲኦል እያሉ በገነት ውስጥ መኖር ይመስላል ንጻሬው በምኞቱ አንጻር። ቢቀርባት ይሻል አጉል መንጠራራት ምድረ ፋይድ እያለች አርያም መመኘት ማር እንደሚሰራ ንቦን ልሁን ማለት ዝንቦን አያዋጣም አጉል መንጠራራት እንደሆነች ሁና ብትኖር ይሻላታል ከዝንብነት ውጪ የላትም ሌላ ድል አያመጣው የለ የዘመን ቀባጣ ለከስከሶም ዝንቦ ንብነኝ ብሎ ይምጣ የቆሸው ባላባት ሰውን አታለለ ግንባር ፊደል ቆርጦ ንቦነኝ እያለ እዚሁ ላይ ይብቃኝ ሚስጥሩም ይኸው ነው ዝንብ አይጫወትም በኢትዮጵያዊው ሰው
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 13 ምዕራፍ 12 የማይቀረው ስለ ኢህአፓ ህይወቱ እስካሁን ያለው እንደሚበቃና ኢህአፓነቱ ስለተጠነቀቀበት ክስተትና ስለውጤቱ እንዲነግረኝ ተስማማን። በዚህ መሰረት ማለቂያ ያለው የማይመስለውን ታሪክ አጫወተኝ። ቀኑ 1970 ዓመተ ምህረት መስከረም 6 ነው። እንደተለመደው በጧት ነው የወጣሁት። ባልተለመደ ሁኔታ የነበረኝ ሁለት ቀጠሮ ብቻ ነበር። አንዱ ጧት፣ ሌላኛው ከሰዓት። የጧቱ ቀጠሮ ጋንዲ ሆስፒታል አካባቢ በፓርቲው መዋቅር በኩል ሲሆን ከሰዓቱ ደግሞ በወጣት ክንፍ ውስጥ ከምሰራባቸው ኮሚቴ ነበር። ጠዋት ላይ ያገኘሁት ልጅ ጸሐፊያችን ነበር። ስቴዲየም ስር ስታዲየም ሚኒ የምትባል አንድ ካፌ ውስጥ ነው የቆየነው። ስንለያይ ሁለት ሶስት የሚሆኑ የድርጅቱ ጋዜጦች፣ ሶስት አባላት የሚገናኙበት ኮዶችና ይዘቱን የረሳሁት የፓርቲው ፋይሎች ተቀብየው ነበር። ከሶስቱ ኮዶች ሁለቱ በመንግስት የሚፈለጉ ከሌላ አባል ጋር የሚገናኙ ልጆች የተዘጋጀ ሲሆን ሶስተኛው አሁን ለዘነጋሁት የድርጅቱ ስራ እኔ እንዳገኘው ለተፈለገ ልጅ የተዘጋጀ ነበር። ከጸሐፌ ጋር ከተለያየን በኋላ የከሰዓት ቀጠሮ እስኪደርስ ድረስ ሰፊ ጊዜ ነበረኝ። ስለዚህ የአስኳቸውን ወረቀቶች ለማስቀመጥና ምሳ ለመብላት ወደ ቤቴ መንገድ ጀመርኩ። ከስታዲየም ወደ ኦሊምፒያ የተጓዝኩት በግሬ ነው። ጠዋት ከቤት የወጣሁት በግሪክ ክለብ በሚያወጣው የውስጥ መንገድ ስለነበር ለመመለስ ያሰብኩት በዋናው የሰፈሬ መግቢያ ነበር። ኦሊምፒያ መታጠፊያ ላይ የአውቶቡስ ማቆሚያ ነበር። አጠገቡ ደግሞ እስከ ቅርብ ጊዜ ድረስ የነበረ አንድ ቪላ ቤት ነበር። የቤቱ አጥር ባጭር ግንብ የታጠረ ስለነበር ብዙ ሰዎች ግንቡ ላይ አረፍ ብለው ወጭ ወራጁን የሚያዩበት ነው። ያን ዕለት ሁለት የሰፈሬ ልጆች፣ አንዱ የወጣት ክንፍ አባል ኤልያስና አንድ ሌላ ልጅ ቁጭ ብለው አገኘዋቸው። ሰላም ብያቸው አጠገባቸው አረፋልኩ። ጊዜ ስለነበረኝ የባቴ ቆጡን ስናወራ ቆየን። የምሳ ሰዓት አካባቢ ስለነበር ወደ ቤታችን ለመሄድ እኔ መሃል ሆኜ የሰፈራችንን የውስጥ መንገድ ያዝን። በግምት 150 ሜትር ላይ አንድ የቤት መኪና ከፊት ለፊታችን መጣ። አጠገባችን ቆመች። በቅጽበት ሽጉጥ የያዙ ሁለት ሰዎች ከመኪናው ላይ ወረዱ። አንዱ ወደ እኔ በመጠጋት ሽጉጡን ደረቴ ላይ አነጣጥሮ ሲቆም፣ ሁለተኛው በሽጉጥ ሽፋን በመስጠት የመኪናዋን የኋላ በር ከፈተ። ከዚያም እኔን ነጥለው እንድገባ አስገደዱኝ። ይህ ሁሉ የሆነው በጥቂት ሰኮንድ ውስጥ ነው። ሰዎቹ በጣም የሰለጠኑና የሚያጠምቱትን ሰው በቅጽበት አፍነው በመውሰድ የተካኑ ነበሩ። በጥቂት ሰከንዶች ውስጥ መኪናዋ ተንቀሳቅሳ በረረች። እስካሁን ድረስ ህልም ይመስለኛል። ያንን ክስተትና እንደ ህልም የነበረውንም የአፈና ትርኢት መፈጸሙን የተረዳሁት መኪናዋ በብርሃን ፍጥረት ተጉዛ ከደቂቃ በፊት ተቀምጠንበት የነበረው ዋናው የቦሌ መንገድ ላይ ስትደርስ ነበር። እዚያ ስንደርስ አእምሮዬ በትክክል ማሰብ ጀመረ። አጠገቤ የነበረው የደህንነት ሰው እጄን ወደፊት አድርጎ በካቴና አሰረኝ። አፋኞቼ ሶስት መሆናቸውን አየሁ። ምዕራፉ እንደተዘጋ ገባኝ። ከሸሚዜ ስር ሆዴ ላይ የታጨቀው የድርጅቱ ፋይሎችና ጋዜጦች፣ ሸሚዝ ኪሴ ውስጥ ያሉት ሶስት ኮዶች እየተከታተሉ በአእምሮዬ መጡ። መኪናዋ ወደ መስቀል አደባባይ በከፍተኛ ፍጥነት በረረች። ሶስቱም የደህንነት ሰዎች ጸጥ ብለዋል። ፍላሚንጎ ከመድረሳችን በፊት በእኔ በኩል የነበረውን የመኪናውን በር ገልመጥ ብዬ አየሁት። የበሩ እጀታ የት ጋ እንደነበር ለየው። በሩ ስላልተቆለፈ እንደ ንፋስ ተስፈንጥሬ መውደቅ እንደምችል ሙሉ እምነት ነበረኝ። ይህን ለማድረግ ደግሞ ተደራቢ መኪና ሲመጣ ትክክለኛው ቅጽበት እንደሆነ አሰብ። ለዚያ ደግሞ ቅንጣትም ያህል ፍርሃትም ሆነ ማመንታት አልነበረኝም። ያ የድፍረት ሐሳብ የመነጨው የተለየው ጀግና ሆኜ አይደለም፣ የወደፊቱን በመፍራት እንጂ። አሁን ካልሞት ብዙ ሳልቆይ ሞታለሁ። አሟሟቴ ደግሞ አስከፊ እንደሚሆን ጥርጥር የለውም። ተገርፌ ተሰቃይቼ እንደ ውሻ ሬሳ የትም በመጣል ይሆናል። ስቃዩን ካልቻልኩትም ከመሞቴ በፊት እኛ ልጆች ላይ ለመጠቆም እገደድ ይሆናል። ያ ደግሞ ከሞትም በላይ አስከፊው ሞት ነው። ቀደም ብለው በደርግ እጅ የወደቁት ልጆች ብዙ ናቸው። ለምሳሌ አባይነህ፣ አቤና አይን አለም ተገርፈዋል፣ ተሰቃይተዋል። ያም ሆኖ መጠቆም ሲችሉ እኔን ጨምሮ ማንም ላይ አልጠቆሙም። ታዲያ እኔስ ማን ነኝ? ያ ወቅት ድርጅታችን ብዙ ጉዳት ቢደርስበትም ጠንካራ ነበር። መዋቅራችንም እንዳለ ነው። ስለዚህ ራስን ማጥፋት ለኢሃፓ ልጆች አዲስ አልነበረም። እናም በዚያች ሰዓት ሞቴን ማቀዴ ሊገርም አይገባም። ቀንና ሌሊት ያለ ረፍት የታገልኩለትን ድርጅትና ያመንኩበት ዓላማ ለአንዴና ለመጨረሻ ጊዜ ልለየው ግድ ሆነ። በዚያች ሰዓት በወቅቱ ጠላቶቼ እጅ ወድቄያለሁ። ውድቀቴ ግን በክብር እንዲሆን ግድ ነበር። ግድ የሚያደርገው ደግሞ እምነቴ ነበር። በወደቁት ጓዶች ፋና እንል እንደነበረው ውሳኔን በተግባር ለመተርጎም የመጨረሻው ሰከንድ ላይ እንደደረስኩ መኪናዋ መስቀል አደባባይ ደረሰች። ፍጥነቷን በመቀነስም እንደመቆም አለች። ሹፌሩ በግራን እና ቀኝ ለሚመጡት መኪናዎች ቅድሚያ ሰጥቶ አቅጣጫውን ወደ 4 ኪሎ በማድረግ ማሽከርከር ቀጠለ። ሆኖም ስቴፋኖስ ቤተክርስቲያን ፊት ለፊት ሲደርስ የመኪናዋ ፍጥነት በጣም ቀነሰ። በራሳቸው ሐሳብ ተውጠው ቃል ሳይተነፍሱ የነበሩት ሶስቱ ደህንነቶችም ጨዋታ ጀመሩ። ዋናው ተዋናይ ጋቢና የተቀመጠው ሰው ነበር። አንዴ ሹፌሩን ሌላ ጊዜ ደግሞ በግማሽ ወደ ኋላ በመዞር አጠገቤ የተቀመጠውን ሌላውን የደህንነት አባል እየተመለከተው ወሬውን መጠረቅ ጀመረ። ሙሉ በሙሉ እኔን ረሱኝ። ከተያዝኩበት ቦታ እስከ መስቀል አደባባይ በአደገኛ ፍጥነት የበረሩት ከአካባቢው ለመራቅ ይመስለኛል። ተልኳቸውን ከፈጸሙበት አካባቢ በፍጥነት መራቅ የሙያቸው ስነ ምግባር ይሆናል። ያም ቢሆን የተቆራረፉ ይመስል ለምን ጸጣሉ? እስጢፋኖስ ቤተክርስቲያን ሲደርሱ ነው ማውራት የጀመሩት። ቀደም ብለው ስጋት ላይ እንደነበሩ ማንም ሰው መረዳት ይችላል። ምድረ ቦቅቧቃ ከዚህ በኋላ ከመኪናው ላይ ለመውደቅ 100% ሊሳካልኝ እንደሚችል ባረጋግጥም የመኪናዋ የዝግታ ጉዞ ራሴን ለጉዳት አሳልፎ ከመስጠት ውጭ ሕይወቴን ሊያጠፋ እንደማይችል አወቅኩ። መኪናው ካሁን አሁን ፍጥነቱን ይጨምራል ብዬ ስጠብቅ በቀስታ በመጓዝ ዳገቱን ጨረስ። ትረፊ ያላት ነፍስ ሆነችና ያለማመንታት ልወስድ የነበረው ራስ የማጥፋት እቅድ ከሸፈ። ሆኖም ወደ 4 ኪሎ መጓዝ ስንጀምር ሞቴ በእነሱ እጅ እንደሆነ ገባኝ። ትንሣኤን የማውቀው ሰው አልመስላለኝ። እውነት ግን ከዚያ በኋላ መኪናዋ ፍጥነቷን ብትጨምር ኖሮ ትወረወር ነበር? ታዲያስ ትቀልዳለህ? የያዝኳቸው ወረቀቶች እኮ ለሞት የሚያበቁኝ የመጨረሻ ቀይ ካርዶች ነበሩ። ከዚያም በላይ እንዴት አድርገው ሊቀጠቅጡኝ እንደሚችሉ በደንብ አውቃለሁ። በእነሱ እጅ ከመሞት ራስን መግደል ማንም የማያገኘው እድል ነው። ለማንኛውም ያን እድል አጣሁት። ኪሴ ውስጥ የነበሩት ሶስቱ ኮዶች ጉዳይ ይበልጥ እያሳሰበኝ መጣ። በሆነ መንገድ ከኪሴ አውጥቼ መጣል አለብኝ ብዬ አሰብኩ። በሰንሰለት የታሰረውን እጄን ቀስ እያል ወደ ደረቴ ከፍ ማድረግ ጀመርኩ። የእጆችን ጣቶች የሸሚዜ ክስ ጫፍ እንዳደረስኩ መኪናዋ ወደ ቤተ መንግሥት ዋናው በር ታጥፋ ቆመች። ዘቦቹ ደህንነቶቹን ከለዩአቸው በኋላ በፍጥነት በሩን ከፍተው አስገቡን። ሸሚዜ ኪሴ ውስጥ የነበሩት ኮዶች በጣም ትናንሽ ወረቀቶች ከመሆናቸውም በላይ ደጋግሜ አጥፍያቸዋለሁ። ስለዚህ ከስር ጥግ ላይ ተወሽቀው ስለነበር ጣቶቼ በምንም መንገድ ሊደርሱባቸው አልቻሉም። ከዚያም በላይ እጄን ከፍ ባደርግ አጠገቤ የነበረውን አፋኝ ትኩረት እንደምስብ ስለተረዳው ጥረቴን አቆምኩ። የገሃነም ግቢ። የቀድሞው የምኒልክ ቤተ መንግሥት፣ በኋላ የደርግ ጽሕፈት ቤት፣ የመንግሥቱ ኃይለ ማርያም መኖሪያ ቤትና የደርጎቹ መሰብሰቢያ ነው። ግቢው እስር ቤትና መመርመሪያ መሆኑን ቀደም ብዬ ባውቅም እኔን እዚያ ይወስዱኛል ብዬ በፍጹም አልገመትኩም። ወደ 4 ኪሎ ሲወስዱኝ የጠበቅኩት ሁለተኛ ፖሊስ ጣቢያን ነበር። ልክ ደርግ ጽሕፈት ቤት ስገባ የምጋፈጠው አስከፊ ሞት እንደሆነ በሚገባ አወቅኩት። ለማንኛውም ሞትንም ሆነ ከዚያ በፊት ስለሚመጣው ስቃይ ማሰብ አቁሜ ስለ ኮዶቹ ነበር የማስበው። ምክንያቱም ኮዶቹን ካገኙ ልጆቹን በቀላሉ ተገናኝተው ይይዟቸዋል። እነዚያ ኮዶች ደርጎች እጅ ከወደቁ ልጆቹን ለመያዝ ቀላል ነው። እኔ ጋር ያለው የኮድ ኮፒ ለልጆቹ ተልኳል። ኮዶቹ የመገናኛ ቦታውንና ሰዓቱን ይጠቅሳሉ። ስለዚህ ኢህአፓ የሚመስል ልጅ መድበው ኮዶቹን እየሰራ መገናኘት ነው። በቃ ኮፒው ለተላከላቸው ልጆች ወደ ቦታው እንዳይሄዱ ለማድረግ ጊዜው አጭር ነው። የኔን የመታሰር ወሬ በኤልያስ በኩል ቢታወቅም እሰራበት ለነበረው መዋቅር መልእክቱን ባጭር ጊዜ ውስጥ ማስተላለፍ አይችልም። ከልጁ ጋር ሰፈራችን አንድ ነው እንጂ አብረን አልሰራንም። ስለዚህ እውነተኛ ስሜን እንጂ የኮድ ስሜን አያውቅም። ስለዚህ ማን ተሰረ ብሎ ለማን ያስተላልፋል? እሱ ተወና ጸሐፊዬን እንኳን በዚህ ሁለት መታሰሬን ቢያውቅ የኮዶቹ ግልባጭ ለሶስቱ ልጆች ቀድሞ የደረሳቸው በመሆኑ እነሱን ማግኘትና በቅድሚያ ለማስጠንቀቅ የሚቻልበት ሁኔታ ጊዜ ፍጹም የጠበበ ብቻ ሳይሆን የማይቻል ነው። ስለዚህ ደህንነቶች በኮዱ መሰረት በተጠቀሰው ቦታና ደቂቃ ቢሄዱ ያለምንም ጥርጥር ሊያገኟቸው እንደሚችሉ አውቅ ነበር። ኮዶቹ ደህንነቶቹ እጅ መውደቅ የለባቸውም። የድርቅ ጽህፈት ቤትን የውስጥ መንገድ ጨርሰን መኪናዋ ቆመች። አፋኞቼ ከመኪና በሚወርዱበት ቅጽበት እጄን ወደ ደረቴ የበለጠ አስጠግቼ የኪሴን ስር ወደ ላይ እየገባ ሁለት ጣቶቼን የሸሚዜ ኪስ ጫፍ ላይ ለማድረስ ቻልኩ። ሆኖም በወረቀቶቹ ትንሽነት የተነሳ አሁንም ወደ ላይ ሊወጡልኝ አልቻሉም። ሁለተኛ ሙከራ ከማድረጌ በፊት ከመኪናው እንድወርድ ታዘዝኩ። በካቴና የታሰረውን እጄን ከደረቴ ላይ ሳላነሳ እየተንፏቀቅ ወደ በሩ ተጠጋው። ሁለት እግሬን ከመኪናው ውጭ ካደረግኩ በኋላ ያደናቀፈኝ በመምሰል ሆን ብዬ ለመውደቅ አሰብኩ። ሆኖም ደህንነቱ በሩን በጣም ተጠግቶ ስለነበር እላው ላይ ተከመርኩበት። ሁኔታዬ ግራም ያጋባ ነበር። ከመኪናው መውረድ የነበረብኝ እጆቼ ቢታሰሩን በሩን በመያዝ በመደገፍ ቀስ ብዬ ከተቀመጥኩበት በመነሳት መሆን ነበረበት። ፊት ለፊቴ ቆሞም የነበረው አፋኝ ያንን ነበር የሚጠብቀው። እጄን ሸሚዝ ኪሴ ላይ እንዳጣበቅኩ ነበር ደህንነቱ ላይ የወደቅኩበት። በሁኔታው የተናደደውና የተደናገጠው ደህንነት ማጅራቴን ይዞ በያዘው የሽጉጥ ሰደፍ ጆሮዬ ላይ መታኝ። ምንም እንኳ አመታቱ ሊጥለኝ አቅም ባይኖረውም ሆን ብዬ ተሽከርክሬ በሆዴ መሬት ላይ ተደፋው። የምንፈራፈር በመምሰል ባፍጥሜ እንደ ተደፋው ኮዶቹን ከስር በመግፋት አወጣኋቸውና አፌ ውስጥ ከተትኳቸው። ሳላላምጥም ዋጥኳቸው። መዋጤንም ማመን አልቻልኩም። ዋጥካቸው? ዋጥዋጥ! ከዚያስ መዋጥ ነው? እንዴት እንደጣፈጡኝ ልነግርህ አልችልም። እዛው እወደቅኩበት። እኔን ጥለህ ልታመልጥ ነበር? ተነስ እያለ አፋኜ ረገጠኝ። ፍርሃቱን ነው የሚናገረው እንጂ እንዴት አድርጌ ነው ከዚያ ግቢ የማመልጠው? የተነሳሁት ሦስት ጊዜ ከረገጠኝ በኋላ ነበር። ወረቀቶቹ በጉሮሮዬ መውረዳቸውን ማረጋገጥ ነበረብኝ። ሰደፍ የመታኝ የግራ ጆሮዬ ጫፍ ላይ ስለነበር ተሰንጥቋል። ደሜ እየተንሸረገገ ባንገቴ ላይ ሲወርድ ተሰማኝ። ሶስት ነፍሳትን ያዳነ ደም ስለሆነ የደሜ መፍሰስ ውስጤን በደስታ ሞላው እንጂ የህመም ስሜት አልተሰማኝም። ኮዶቹን ከኪሴ ሳወጣ አብሬ የጎተትኳቸው አንድ ቁም ነገር የሌለው ወረቀትና የመታወቂያ ደብተሬ መሬት ላይ ወድቀው ነበር። ደህንነቱ እነሱን ከመሬት አንስቶ እያዳፋ ወደ ምርመራ ክፍል ይዞኝ ሲሄድ፣ ሁለቱ አፋኞቼ ደግሞ ወደ ሌላ አቅጣጫ ሄዱ። የምርመራ ክፍሉ ብዙም ያረዘመ ግራና ቀኝ ክፍሎች ያሉት መጠነኛ የባለ ኮሪዶር ህንፃ ነው። አፋኜ እኔን ከፊት አድርጎ በስተግራ ከሚገኙት አንዱ ክፍል ውስጥ ሲያስገባኝ፣ በሩን ሲከፍት ባዶ ቢሮ ነው። አንገቱን በኮሪዶሩ ግራና ቀኝ ወዲህ ወዲያ በማድረግ ጓድ መሰለ ጓድ ካሳሁን እያለ ተጣራ። የሚሰማው ሲያጣ ጠረጴዛው አጠገብ በነበረ የእንግዳ ወንበር ላይ ተቀመጥ ብሎኝ እንደገና እየተጣራ ሄደ። የቢሮው ወለል በወረቀት ተዝረክርኳል። ጠረጴዛውና ወንበሮቹም እንዲሁ ወረቀቶች ተከምሮባቸዋል። አብዛኛው የኢሃፓ ጋዜጦችና ከልጆች ላይ የተያዙ ዕቃዎች ናቸው። ከመቅጽበት ኦዲሰር ወሽቅያቸው የነበሩትን ወረቀቶች ስቢያ ወጣውና እግሬ ሰጣልኳቸው። ከዚያም በእግሬ የገፋው ጠረጴዛው ስር አርቄ ገፋዋቸው። ሸሚዜ ስር የመቆርቆር ስሜት ስለተሰማኝ ቀሪ ወረቀቶች መኖራቸውን አረጋገጥኩ። እንደገና እነሱንም ለማውጣት ስሞክር የእግር ኮቴ ስለተሰማኝ ሙከራዬን ገታው። ደህንነቱ ከመሰለ ጋር ተመልሶ መጣ። ያውልህ ይሄ ነው ያባው ብሎ እጁ ላይ የነበረውን መታወቂያዬንና ከመጽሐፍ ላይ ማስታወሻ የወሰድኩበትን አንድ መለስተኛ የስኩዌር ወረቀት ሰጠው። መሰለ መታወቂያውን አይቶ ከጨረሰ በኋላ ወረቀቱን ለማንበብ ሞከረ። ጽሑፉ በእንግሊዝኛ ስለነበር አልገባውም። ይሄው አናዶት ነው መሰለኝ ሳላስበው በሚዘገንን ሁኔታ በጥፊ አጮለኝ። አይኔን እንደጨፈንኩ ለደቂቃ ቆየው። ሰማይና ምድሩን ካዞረብኝ ጥፊ በኋላ እንደምንም አይኔን ገልጬ ጓድ መሰለን አየሁት። ቀላ ያለ ወንድ ወንድ ቁመና ያለውና መልከ መልካም ነው። ክንዶቹ በስፖርት ወይም ሰው በመግረፍ ከሚገባው በላይ ደንድነዋል። ፊቱ ያበራል። በተፈጥሮ ሳይሆን በምቾት እንደሆነ ወዙ ይመሰክራል። ክትፎ፣ ጥሬ ስጋና ውስኪ የቀን ተቀን ቀለቡ ሳይሆን አይቀርም። ስለጠላኸው ነው ስሙን የምታጠፋው? እስቲ አንድ ወር ብላና ሞክረው፣ እንደነሱ ወዝህ ጨፍ ይላል። ለማንኛውም ውሸቴን አይደለም። ሌላ ቀን ከሌላው ገራፊ ከካሳውን ጋር ስለ ክትፎ ሲያወሩ ስለ ሰማዋቸው ነው። አፍኖ ያመጣኝ ደህንነት ደግሞ በተራው እጄን ፈቶኝ አንድ ጊዜ ከግድግዳ ጋር አጋጭቶኝ ካቴናውን ይዞ ወጣ። ለሌላ ተረኛ እስረኛ መሆኑ ነው መሰለ ወንበሩ ላይ ቁጭ አለና፣ አሁን ቶሎ በል ጊዜን አታባክንብኝ፣ ማውጣትህ ላይቀር የምታውቀውን ዘርዝረህ ትነግረኛለህ አለና ወረቀት ላይ ስሜን የትምህርት ደረጃዬንና ቀበሌን እየጠየቀ ጻፈ። ደደብ ሳልለው አልቀረውም በሆዴ። ለነገሩ የምር ደደብ ነበር። እህስ አለኝ መሰለ፣ ተሳስተው ሳይሆን አይቀርም ያዙኝ። ምናልባት በስመ ሞክሼ እያልኩ እጄን ወደ ሆዴ ቀበቶዬ በመስደድ ቀሪዎቹን የፓርቲያችንን ጋዜጦች ለማውጣት እሞክራለሁ። ታሾፋለህ? ኢህአፓ አይደለሁም ነው የምትለው? እኔ ኢህአፓ አይደለሁም። ምንም የማውቀው ነገር የለም። ገብርኤልን፣ ኡራኤልን እያልኩ ሰውነቴን ወደ ጠረጴዛው አስጠጋው። ጠረጴዛውን እየተከለልኩ ወረቀቶቹን ከቀበቶ ስር አውጥቼ እንደለመድኩት ለመጣል ሙከራ አደረኩ። ሆኖም በአንድ በኩል የሚጠይቀኝን መመለስ፣ በሌላ በኩል ደግሞ ወረቀቶቹን ድምፅ ሳላሰማ ከወዴ ስር ማላቀቅ አልተሳካልኝም። ሁሉን ነገር አላውቅም ስላልኩት ድንገት ብድግ ብሎ ጠረጴዛውን ዞሮ ወደ እኔ መጣ። ምንም ፋታ ሳይሰጠኝ ማጅራቴን ይዞ እያዳፋ ወደ መግረፊያ ክፍል ይዞኝ ገባ። እሱ ሲገፋኝ የምንገዳገድ እየመሰልኩ በጥቂቱም ቢሆን ወደ ላይ የሳብኩትን ወረቀት መልሼ ወደ ታች ወደ ሆዴ ስር ከተትኩት። የማሰቃያው ክፍል ስፋት ከነመሰለ ቢሮ ጋር ተመጣጣኝ ነው። በደም የተጨማለቁ ዱላዎች፣ እንጨቶችና ገመዶች፣ በደምና በትውከት የራሱና የተጠቀለሉ የጨርቅ ኳሶች፣ ቁርጥራጭ ጨርቆች፣ በርካታ የተለያዩ ወረቀቶች፣ የመግረፊያ አኮርባጆች፣ ጫማና ካልሲዎች ተበታትነዋል። ጥግ ላይ ሁለት ልጆች በሁለት የጠረጴዛ ጫፍ ላይ በተጋደመ አጠና ላይ ራሳቸው ወደ ታች እግራቸው ወደ ላይ ሆነው ታስረው ተንጠልጥለዋል። በምርመራ ቋንቋ ወፌ ላላ በመባል የሚታወቅ የአስተሳሰር አይነት ነው። ሁለቱም ልጆች ከሰዓታት በፊት ተገርፈው እዛው አንጠልጥለው ትተዋቸዋል ወይም ረስተዋቸዋል። እግራቸው ቀለሙን ቀይሮ አሸቦ መስሏል። ደምም ሆነ እብጠት አይታይበትም። ሆኖም ለማበድ እንደተዘጋጀ የቆዳቸው መቆጣት ምልክት ነው። የኔ መምጣት ለነሱ ያልታሰበ ድል ይመስለኛል። ገና እንደገባን መሰለ አራት ጠረጴዛዎች ላይ የተጋደሙትን አጠናዎች በየተራ በእጁ ሲገፋቸው ሁለቱም ልጆች በግማሽ ጭንቅላታቸውና በማጅራታቸው መሬት ላይ ወደቁ። ይህን ጊዜ ሌላው ገራፊ ካሳሁን የሚባለው መጣ። ይጮሃል፣ ይሳደባል። ምድረ አናርኪስት ደሞ የማን ነው ብሎ እጄን ይዞ ደረቴን በመግፋት ከግድግዳ ጋር ሊያጋጨኝ ሲሞክር ጀርባዬ ቀድሞ ግድግዳውን ስለነካ ሳይሳካለት ቀረ። የታሰሩትን ልጆች ተረታተው ፈቷቸው። ክፍሉን ለቀው እንዲወጡ ሲነግሯቸው መራመድ አልቻሉም። በርግጫ ቢቀጠቅጧቸውም መንቀሳቀስ አልቻሉም። ጓደኞችን አትረዳቸውም እንዴ? ከአንድ ጥፊ ጋር ነበር የታዘዝኩት። መጀመሪያ አንዱን ደግፌ ኮሪደሩ ላይ ካስቀመጥኩት በኋላ ሁለተኛውን ልረዳው ስመለስ በቀስታ እየተራመደ ከክፍሉ ለመውጣት እየሞከረ አገኘሁት። ልረዳው ሲሞክር ተወው፣ ራሱ ይሄዳል ብሎ ካሳሁን አንባረቀ። እኔን ለመግረፍ የቸኮለ ይመስላል። መጀመሪያ ጫማዬን ከነካልሲዬ አስወለቀኝ። ከዚያም በፍጥነት መሬት ላይ አስተኝቶ እጄንና እግሬን ካሰረ በኋላ በመሃል አጠና አስገብቶ እንደ ቀላል ነገር ሁለት ጠረጴዛ ጫፍ ላይ አንጠለጠለኝ። እንደ ዶሮ ተዘቅዝቄ እያለሁ ማንነቱን ያለየሁት ሌላ ሶስተኛ ሰው ገባ። ከሳሁንና መሰለ ደህና አድርጎ እንዲገርፈኝ ትእዛዝ ከሰጡት በኋላ ክፍሉን ለቀው ወጡ። በደምና በትውከት የተጨማለቀ እንደ ኳስ ያለ ክብ ጨርቅ መንጋጋይን አላቆ ከከተተ በኋላ ያለ ምንም ጥያቄ መግረፍ ጀመረ። ግርፊያው ዓላማ አለው አይመስልም። አታወጣም እያሉ መግረፍ ያባት ነው። ድምፁን አጥፍቶ የበላውና የጠጣውን ያህል ውስጥ እግሬ በአኮርባች ያለማቋረጥ ይቀጠቅጠኛል። የተቀጠረው ለመግረፍ ብቻ መሰለኝ። እየደጋገመ ሲመታኝ ከእግር ጥፍሬ እስከ ፀጉሬ ተሰማኝ። ህመሙ መጠን አልነበረውም። ጊዜ አንጻራዊ ነው ያለውን የአልበርት አንስታይን ህልየት በተግባር ለማየት አንዱ ማሳያ ሰዎች አቅም አልባ ሆነው ለስቃይ ሲደረጉ ነው። ያለምንም ማጋነን ከአንድ ሰዓት በላይ እንደተገረፍኩ ገምታለሁ። ሆኖም ሙሉ ቀን ነበር የመሰለኝ። አእምሮዬ ስቃዩን መሸከም አቅቶት ይሁን ወይም ጭንቅላታችን በተፈጥሮ ሰቆቃን ለማለዘብ የሚጠቀምበት ህዋሳት ይኖሩት ባላውቅም፣ እኔ ግን ማሰብ አቆምኩ። ወደ መጨረሻው አካባቢ እግሬ ከሌላው አካሌ የተለያየ ያህል ግርፋቱ አልሰማ አለኝ። ጊዜ መሄዱን አቁሟል። እዛው ተወልጄ እዛው ያደግኩ መሰለኝ። ድንገት አፌ ውስጥ የነበረውን የከረፋ ጨርቅ ሲያወጣልኝ በቅጽበት ሙሉ በሙሉ ራሴን ማወቅ ጀመርኩ። ገራፊው የአናርኪስትና የድመት ነፍስ አይወጣም ሲል የሰማሁት መሰለኝ። ወዲያው እንዳንጠለጠለኝ ክፍሉን ለቆ ወጣና በሩን ዘጋው። ከእግሬ ይልቅ የተንጠለጠልኩበት እጄ መግለጽ በሚያስቸግር ሁኔታ አሰቃየኝ። ደቂቃዎች እያለፉ በሄዱ ቁጥር ብልጭ ድርግም እያሉ የተለያዩ ሐሳቦች መጡብኝ። በመጀመሪያ እናቴ ትዝ አለችኝ። ቀጥሎ አብሬያቸው የምሰራቸው ልጆች በተደጋጋሚ ታዩኝ። ቆይቼ በቀበቶዬ ስር የወሸኩት ጋዜጣ ትዝ አለኝ። ከዚያም እንዴት እንደተያዝኩ ማሰብ ጀመርኩ። በቀጥታ ወደ ቤቴ መግባት ሲገባኝ አስፋልት ዳር ካገኘኋቸው ልጆች ጋር መቆም እንዳልነበረብኝ ታወቀኝ። አድርጌው የማላቀውን ነገር በማድረጌ ጸጸቱ ሊገለኝ ደረሰ። ማን ጠቆመብኝ? በተናጠል እንዳገኛቸው የተደረጉት አንጃዎች ከሆኑስ የትኛው? ሊጠቁሙብኝ ይችላሉ የምላቸውን ሰዎች እያሰብ ቆየው። ይህን ሁሉ ማሰቤ ህመሙ እንዳይሰማኝ አስተዋጽኦ ሳያደርግ አይቀርም። በኮሪደር ላይ ቀደም ብዬ እሰማው የነበረው የሰው ኮቴና ድምጽ ጠፍቷል። ጊዜው ለምን እንደማይሄድ ገረመኝ። እግሬን በጭራሽ አይሰማኝም። እንደውም አካሌ ላይ መኖሩን ተጠራጥሬያለሁ። ያ ደንደሳም ገራፊ ቆርጦ የወሰደው ነው የመሰለኝ። ከፍተኛው ህመም የሚሰማኝ የታሰርኩበትና የተንጠለጠልኩበት እጅ ላይ ነበር። ተገንጥሎ በበረረ ብዬ ተመኘው። ሐሳቤ ወደ ሌላ ሲሄድ ህመሙ ይተወኛል። አያልፍ የለ እንዲሉ ያ ሁሉ ሰዓት አልፎ ለዴ ከዘመናት በኋላ የሰው ድምጽና የእግር ኮቴ ከኮሪደሩ አካባቢ መስማት ጀመሩ። ቀስ በቀስ እንደ መኪና መንገድ ዳር አካባቢው በሰው ድምጽ ተሞላ። አንዱ አንዱን ይጠራል፣ ሌላው ይስቃል፣ ቀሪው ይህን አቀብለኝ ሲል ሌላው ተወው ይላል። ምሳ በልተው እንደመጡ ገባኝ። ብቻዬን ተንጠልጥዬ የቆየሁት ቢያንስ አንድ ሰዓት ነው ማለት ነው። አንድ ሰዓት ተኩል በግርፋት አንጠልጥለው ጥለውኝ የሄዱት ደግሞ አንድ ሰዓት ሲሆን በጠቅላላው ሁለት ሰዓት ተኩል ሳይሆን አይቀርም። በስመ አብ አልኩ ለራሴ። ትንሣኤ እዚያው ላይ ቢያቆምልኝ ደስ ይለኝ ነበር። እሱ ግን ቀጠለ። ወጣትነት ጥሩ ነው ያለው ደራሲ ስብሐት ነው መሰለኝ። አዎ ወጣትነት ጥሩ ነው። ሆኖም የወጣት ልብ አምላክን ለማመስገን ንፍገት ስላለበት እኔ መጥፎ ነው ላለው። 30 ደቂቃ ባልሞላ ጊዜ ውስጥ እግዚአብሔር አራት አምራቶችን ሰርቶልኛል። በመጀመሪያ ያፈኑኝ ደህንነቶች ከሰፈሬ ጀምሮ ምርመራ ቢሮ እስኪያስገቡኝ ድረስ አልፈተሹኝም። ይህ ያልተለመደ የደህንነቶች አሰራር ነው። ሁለተኛ ራሴን ልገል ስፈልግ አምላክ የመኪናውን ፍጥነት አስቀንሶ አትሞትም አለኝ። ሶስተኛ የሶስቱን ልጆች ኮድ ለጠላት አሳልፈህ አትስጥ ብዬ ጸሎት ሳላደርግ ተአምራዊ አጋጣሚ በማዘጋጀት አምላክ ያሳቤን ሞላልኝ። አራተኛ ቀሪዎቹ መረጃዎች እንዳይያዙብኝ እርዳኝ ብዬ እግዚአብሔርን አለመንኩም። ያም ሆኖ አምላክ ጠላቶችን ከአጠገቤ ዞር በማድረግ ጊዜ ሰጠኝና ዋናውንና ትልቁን መረጃ ሊሆናቸው ይችል የነበረውን የድርጅቱን የውስጥ ፋይል ጠረጴዛ ስር አርቄ እንድጥል አደረገኝ። ታዲያ ይህ የአምላክ ሥራ አይደለም? ምስጋናስ አይገባውም ነበር? ሆኖም ለአምላክ ምስጋና መስጠት ንፉግ የሆነው የወጣት ልብ ምስጋና እንዳደርስ አላደረገኝም። ያው ማርክሲስቶች እግዚአብሔር የለም ትሉ አልነበረም? እንዴት አድርጎ የእግዚአብሔር ስም አፈ ላይ ይመጣል? አሁን እሱን ተወው ስለው ከት ብሎ ስቆ ወሬኛ ነህ ብሎ ወሬውን ቀጠለ። እኛ እግዚአብሔር የለም ለማለት ጊዜም አልነበረንም። እንኳን ደረሳችሁ ብለንም አናውቅም። ደሞ ደረሳችሁ ምን ማለት ነው? ረስተው ነው ወይስ አታውቅም? ደርግ የሶማሌን ጦርነትና ኢህአፓን ካሸነፈ በኋላ በበዓላት ቀን በመገናኛ ብዙሃን እንኳን ደረሳችሁ ነበር የሚያስብለው። የቀን መቁጠሪያ ላይ ሁሉ እንደዚያው ነበር የሚጻፈው። ሙስሊም ካድሬዎቻቸው ተደብቀው ነው የሚሰግዱት። ኦርቶዶክሶቹ ደግሞ ተደብቀው ነው ቤተክርስቲያን የሚሳለሙት። ልጆቻቸውንም ክርስትና እንዳታስነሱ ተብለው ታዘው ነበር። ይህንን ሰምቼ አላውቅም በል ደግሞ። ለማንኛውም እኛ ታችኞቹ የኢህአፓ ልጆች እዚህ ውስጥ የለንበትም። የአለቆቻችንን እግዚአብሔር ይወቀው። ማርክስ አዳልጦት ነው መሰለኝ ሃይማኖት ህብረተሰብን የሚያደነዝዝ እጽ ነው ያለው። ሃይማኖት በጥቂት ወራትና ዓመት ውስጥ እንደ ወተት ጥርስ የሚረግፍ ነገር አይደለም። ወደንም ጠላንም ሰው መንፈሳዊ ፍጡር ነው። ስለ ሃይማኖት ግድ ባይኖርህም ከመንፈሳዊነት አታመልጥም። እሺ ግን አምላክ ከዚህ መዓት እንዲያወጣህ ለምን አልጸለይክም? በመጨረሻማ ስቃዩ ሲበዛብኝ ነው መሰል እግዚአብሔር ትዛለኝ ለመጀመሪያ ጊዜ ጸለይኩ። ከዚያ ስቃይ አውጣኝ ብዬ እንዳይመስልህ እባክህ ሕይወቴን በፍጥነት ውሰዳት ብዬ ነው። ልመናዬና ጸሎቴ ግን ሳይዘገይ አልቀረም። አምላክ ስላልሰማኝ ነፍሴን አልወሰዳትም። በነፍስ ውጭ በነፍስ ግቢ ስቃይ ውስጥ ለምን ያህል ሰዓት እንደቆየሁ በትክክል ሳላውቅ የነበርኩበት ክፍል ተከፈተ። አንቺ አባ አለሽ? ገራፊዬ ነበር። መልስ አልሰጠሁትም። ለነገሩ ልናገር ብልም አልችልም። ጨርቆን ካፌ ያወጣልኝ ከመሄዱ በፊት ቢሆንም አፌ ደርቆ ተጣብቋል። ያን ካለ በኋላ የተንጠለጠልኩበትን አጠና በእጁ ገፍቶ ጣለው። በማጅራቴ መሬት ላይ ሲወድቅ በፍጥነት ፈታኝ። እንደ ሽባ ተጥመልምዬ ቀረው። እጄንም እግሬንም ማዘዝ አቃተኝ። ቀበቶዬ ስር ወሽቄው የነበረው ወረቀት ትዝ ሲለኝ ግን ህመሙ ተወኝ። ተነስ ተነስ፣ ለዚሁ አቅምሽ ነው ይህ አባ ይሆንሽው አለና ከማጅራቴ ሸሚዜን ይዞ ወደ ላይ ሲጎትተኝ ሸሚዜ ከቀበቶዬ ሸልኮ ወጣ። ይህን ጊዜ የፈራሁት ደረሰ። የዴሞክራሲ 2-3 ጋዜጦች መሬት ላይ ዱብ አሉ። እንዴ አለና ከመሬት አንስቶ አገላብጦ አያቸው። ማንበብ አይችል ይሆን? ብዙ አልገረመውም። እኔ ግን አለመገረሙ ገርሞኛል። ጋዜጦቹ አገር የሚያውቃቸው የያባ ልሳን ናቸው። ያዛለና ብብቴ ስር ወሸቃቸው። ከዚያም መሬት ለመሬት እንደ ጆንያ እየጎተተ ከክፍሉ አስወጣኝ። ጓድ መሰለ እያለ ሲጣራ በአጋጣሚ መሰለ ሳይሆን ካሳሁን ከአንዱ ጥግ ወደ ኮሪዶሩ መሃል መጣ። ምን ፈልገህ ነው አለና እኔን ሲያይ፣ ይህ አናርኪስት እስካሁን እዚህ ነበር እንዴ አለው። አናርኪስት ምን ማለት ነው ቢባል እርግጠኛ ነኝ ያው ይሃፓ ነዋ እንደሚል አልጠራጠርም። ይሄ ዶማ የሰው ዶማ። ረስቻት ለምሳ ሄጄ ነው አለ አሁን ስሙን የረሳሁት ገራፌ። ነገ ትደግመዋለህ፣ አሁን ሌሎች አናርኪስቶች መጥተዋል በማለት ካሳሁን እየተቻኮለ ወደ ቢሮው ገባ። ግራፊዬ እዛው ኮሪደር ላይ እንደ ቆምኩ ትቶኝ መሰለን ፍለጋ ነው መሰል ወደ ሌላ ቢሮ ሄደ። ብቻዬን ቀረው። እብብቴ ስር ጋዜጣው እንደ ተወሸቀ ነው። እንደምንም ብዬ እጄን ባንቀሳቀስ እግሬ ስር ይወድቃል። ሆኖም በኮሪደሩ ላይ የሚመላለስ በርካታ ሰው ስለነበር አንዱ ያየኛል። እንዴት እንደማደርግ እያሰብኩ እያለ አይኑን የሚያጉረጠርት አጠርና ጠቆር ያለ ወጣት ቢጤ የሆኑ ፋይሎች ይዞ በኮሪደሩ ላይ ሲያልፍ አየኝ። ከላይ እስከታች ደጋግሞ ገላመጠኝ። አልፎኝ ሊሄድ ነው ስል ሳላስበው በጥፊ አላሰኝ። ከዚያ ምንም እንዳልተፈጠረ አልፎኝ ሄደ። ከዚያ በኋላ በአጠገቤ የሚያልፉትን ጭራቆች ሁሉ በጥንቃቄ ማየት ጀመርኩ። አንዱ በጣም ተጠግቶኝ በአጠገቤ ሲያልፍ ሊመታኝ ነው ብዬ ስሸማቀቅ አይቶ ቆም አለና ጭንቅላቴን ከግድግዳው ጋር አጋሽቶኝ አለፈ። ወዲያው ብብቴ ስር የነበረው ወረቀት በተጥመለመለው ሌላኛው እጅ አውጥቼ ሆዴ ውስጥ ለመክተት ስሞክር አቃተኝ። ምንም ሳላደርግ መሰለ መጣብኝ። አንገቴንና ወገቤን አጉብጬ ሰውነቴን በማጨማደድ ወረቀቱን ለመሸፈን ሞከርኩ። እስካሁን እዚህ ነህ እንዴ አለኝና መልስ ሳልሰጠው ቢሮው ገባ። ትንሽ ወረቀት ይዞ ተመለሰና ኮሪደር ውስጥ ይንጎራደድ ለነበር ወታደር እስር ቤት ይዞኝ እንዲሄድ ነግሮት በዛው ወደ ሌላ ሕንፃ አቀና። ወታደሩ ከጎኔ በመሆን አልፎ አልፎ እየደገፈኝ ይዞኝ ሄደ። የኮረኮንቹን መንገድ ትንሽ እንደሄድን ብብቴ ስር የነበረውን ጋዜጣ አየብኝ። ምንድን ነው ይሄ አለና ምንጭቆ ወሰደብኝ። ያዝ ብሎይ ነው አልኩት። ጓድ መሰለ ነው ወይስ ካሳሁን የያፓን ወረቀት እስር ቤት ወስደበት ያደረ? ወይ ጉድ! ይህ ደግሞ ኮሚክ ያፓ ነው አለና አምባርቆ ወረቀቱን መግለጥ ጀመረ። እሱ ያነበበ እኔ በስቃይ እያነከስኩ ጉሷችንን ቀጠል። 3 ደቂቃ የማይፈጀውን የኮረኮንች መንገድ የ3 ሰዓት ያህል ረዝሞብኝ በመከራ ደረስኩ። ወታደሩ በሩ ላይ ለነበረው ዘብ ካስረከበኝ በኋላ የዲሞክራሲያን ጋዜጦች በእጁ እያወዛወዘ ተመለሰ። ዘቡ ቀበቶዬን አስፈትቶ ኪሴ ውስጥ ያገኘውን ሁሉ ከወሰደ በኋላ በድንጋይ የተሰራው እስር ቤት አስገባኝ። ክፍሉ ጨለማ ነው። ዘቡ የብረቱን በር ከመዝጋቱ በፊት በሩ አጠገብ ግርግዳውን በጀርባዬ ተደግፌ እየተንሸራተትኩ እንዘጭ አልኩ። አይኔ ጨለማውን ሲለምድ ባዶ የሲሚንቶ ወለል ላይ ተበታትነው የተቀመጡ በርካታ ልጆች አየሁ። የተወሰኑት ተኮራምተው ተኝተዋል። በበሩ አናት ላይ በነበረው ፍርግርግ ብረት የሚገባ ብርሃን ብቻ ስለሆነ አይኔ በደንብ አጣርቶ እስኪያይ ድረስ ጥቂት ቆየሁ። መሬት ላይ ከተቀመጡት መካከል አንድ ረዘም ያለ ልጅ በጣም እያነከሰ ወደ እኔ ቀረብ አለ። ወደ ጠጉን ብሎ ደግፎ አስነሳኝ። ተቀምጦበት ወደ ነበረበት አካባቢም ወስዶ አስቀመጠኝ። እንዴት ነህ? አይዞህ፣ በጣም ጎዱህ እያለ መልካም ቃላት ሲያሽጎደጉድብኝ ድምፁን የማውቀው መሰለኝና ቀና ብያየሁት። አይኔን ማመን አቃተኝ። የማውቀው የመሿለኪያ ልጅ ነው፣ ሰለሞን የሚባል የድርጅታችን አባል። ህመሙ ለቆኝ ደስታ ወረረኝ። ለረጅም ዓመት የዱር አውሬዎች ሲያሳድዱኝ ቆይተው በመጨረሻ የሰው ዘር ያገኘው ያህል ተሰማኝ፣ ለዚያውም የማውቀው ሰው። ሰለሞን ረጅም ጸጉረ ልጫ፣ ቀላ ያለ መልከ መልካምና ቀጠን ያለ ልጅ ነው። ከሰለሞን ጋር በጣም ለአጭር ጊዜ ለድርጅት ሥራ ተገናኝተን የሰራን ይመስለኛል። ሆኖም የምንተዋወቀው ቀደም ብለን ትምህርት ቤት ነበር። የታሰረው ከጥቂት ቀናት በፊት እንደሆነ ነገረኝ። አይኔ ቀስ በቀስ ጨለማውን አሸንፎ ሁሉንም ማየት ቻለ። ሰለሞን ክፉኛ ተገርፏል። እግሩ ከላይም ከታችም ቆስሏል። በምን አቅሙ ከበሩ ስር ደግፎ እንዳንቀሳቀሰኝ ገረመኝ። እንዲረዳኝ ያሰብኩት ከኔ የተሻለ ነው በሚል ነበር። ቆይቼ ግን በራሴ መልፈስፈስ አፈርኩ። የጸጸት ስሜት ለበለበኝ። ልክ እንደ ሰለሞን ሌሎቹም ልጆች ክፉኛ ተጎድተዋል። የሁሉም እጅ ቆስሏል፣ አይንና አፍንጫቸውም አባብቷል። የአንዳንዶቹ የእግር ጥፍር ተነቃቅሏል። ያንድ ሁለቱ እግር ደግሞ ተተልትሏል። የሌላኛው የውስጥ እግር ስጋ ተቦጭቆ ተንጠልጥሏል። ያንድ ልጅ ባቱ ተሰንጥቋል። ያልተገረፈና ያልቆሰለ አንድም ልጅ አልነበረም። የዱር አውሬ ቦጫጭቆ ጥሏቸው የሄደ ነበር የሚመስሉት።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጧት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.
ነው።